በኋላ ከህብረተሰብ ልማት ላለመውጣት ሰው ምን ይለኛል በማለት ብዙ የሚደረጉ ነገሮች አሉ። የቆላሲያስም ምዕመናን ያጋጠማቸው ነገር ቢኖር እንደዚህ ያለ ነገር ነው። ስለዚህ በእንደዚህ ያሉ ምክንያቶች ክርስትናን ተቀብሎ ለመጓዝ እንዳውም ከነጭራሹ አገርን ባህልን ለማደን እንደመጣል ተደርጎ በአንዳንዶች ስለሚገመት አንዳንድ ሰዎች እንዳውም በድፍረት ይህንን ስለሚናገሩ በክርስቶስ ብቻ መዳን አለ ብለው የሚቀበሉትን ሰዎች ብዙ ችግር ውስጥ ይጨምሯቸዋል። ለምሳሌ ያህል ለባህላዊ አምልኮ ወይም ክብር በተዘጋጀ ድግስና በዓል ላይ መገኘት፣ በዛ አብሮ መብላትና መጠጣት በጌታ ላሉ ሰዎች አዳኝ አንድ እርሱ ብቻ ሊመለክ ሊሰገድለት የሚገባ እርሱ ብቻ ነው ብለው በሚቆሙበት ጊዜ ብዙ ችግር ያጋጥማቸዋል። አንዳንድ ሰዎች እንዳውም በየዋህነት ምን አለ እኔ በኢየሱስም ጸልዬ ነው መላው ብለው አብረው በዛ ማዕድ ላይ ይቋደሳሉ ወይም ደግሞ እዛ ይገኛሉ። ይህ ስህተት ነው፣ ልንጠነቀቅ ያስፈልገናል። የቆላሲያስ ምዕመናን ካጋጠማቸው ችግር አንዱ ባህላዊ አምልኮና ልማድ እንዲሁም የአይሁድ በዓል አከባበር የሚበሉ የምግብ አይነቶች፣ ሰንበትን መጠበቅ የመሳሰሉት ነበሩ። እኛ ዛሬ ከልማድ አንጻር የምንችግርባቸው ነገሮች ምናልባት ጌታን ካገኘን በኋላ በእርግጥ በሕይወታችን እንደዚህ ያለ ለጣዖት የምንሰግድለት ወይም ደግሞ በልማድ የምናደርገው ነገር ላይኖር ይችላል። ግን በሕይወታችን ጌታን እንደ ጌታነቱ ይዘን እንዳንሄድ የምንለማመዳቸው ብዙ ነገሮች ይኖሩናል እና ሐዋርያው ጳውሎስ በቆላሲያስ ምዕራፍ 2 ቁጥር 16 ላይ እንግዲህ በምትበሉትም ሆነ በምትጠጡት ወይ በዓልን ወይ ወር መባቻን ሰንበትንም በማክበር ነገር ማንም አይፍረድባችሁ ይላል። ጌታ ኢየሱስ በነበረበት ጊዜም የዚህ የወግ እና የአባቶች ልማድ ጉዳይ ከፍተኛ ችግር የፈጠረበት ነበር። እንዳውም ያንን ክፍል ሄደን እናነብስ። ምዕራፍ 7 ቁጥር 1 ጀምሮ እንደዚህ ይላል። ማርቆስ መጽሐፍ ቅዱሳችሁን የያዛችሁ ወይም ማስታወሻ የምትይዙ ጻፉት። ማርቆስ ምዕራፍ 7 ከቁጥር 1 ጀምሮ በጌታ ስም አነባለሁ። እንደዚህ ይላል። ፈሪሳውያንና ከጻፎችም ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ። ከደቀ መዛሙርቱ አንዳንድ በርኩስ ማለትም ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድም ሁሉ የሽማግሌዎችን ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ከገበያ አልታጠቡ አይበሉም። ጽዋንም ማድጋንም የናስ እቃንም አልጋንም እንደ ማጠብ ሌላም ነገር ሊጠብቁት የተቀበሉት ብዙ አለ። ፈሪሳውያኖችም ጻፎችም ደቀ መዛሙርት እንደ ሽማግሌዎቹ ወግ ስለምን አይሄዱም? ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። እርሱ ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ተብሎ እንደ ተጻፈ በእውነት ትንቢት ተናገረ። የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋን እንደ ማጠብ የሰውንም ወግ ትጠብቃላችሁ፣ ይህን የመሰለው ብዙ ሌላ ነገር ታደርጋላችሁ አላቸው። ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ እነዚህን ሰዎች የሚናገረው በልማድ ምን ያህል እንደታሰሩ ነው። እግዚአብሔር የሚላቸውን ትእዛዝ ሳይሆን የራሳቸውን ሀሳብ ይዘው እንደሚሄዱ ነው። ማለትም በአፋቸውና በከንፈራቸው እግዚአብሔርን ያከብራሉ፣ ነገር ግን ልባቸው በሕይወታቸው ውስጥ ከእግዚአብሔር ጋር የተያያዘ ነገር አልነበራቸውም። በከንቱ ያመልኩኛል ብሎ የተናገረው ለዚህ ነው። ስለዚህ የእግዚአብሔርን ትእዛዝ እንደ መጠበቅ ወግና ባህልን ለባህል የምንጠነቀቀውን ያህል ለእግዚአብሔር ትእዛዝ ብንጠነቀቅ እንዴት ትልቅ ነው። ወገኖች፣ አባቶቻችን ያቆዩልን መል ባህልም አይታጣም። ባለማወቅና ባለመማር ይደረጉ የነበሩ ስህተቶች ከእኛ በፊት የነበሩ አባቶች አባቶቻችን ስላደረጉት ብቻ ማድረግ የለብንም። ጌታ ኢየሱስ በፊቱ የነበሩትን የሃይማኖት መሪዎች ትምርታቸው ሰው ሰራሽ ብቻ ነው ሲል አባቶቻችንን ለመናቅ አይደለም፣ የተሳሳቱት አሰራሮችን ለማምረም ብሎ ነው። እንግዲህ እኔና እናንተም ዛሬ መዘንጋት የሌለብን ነገር ቢኖር አባቶቻችን ሰዎች መሆናቸውን ነው። ይሄ አሁን የምናገረው ነገር ለብዙ ሰዎች ከጌታ ጋር ላለመጓዝ ምን ያህል ማነቆ እንደሆነ በተለይም በእኛ ባህልና አለማመድ የምናውቀው ጉዳይ ስላለ ነው። አባቶቻችን ሰዎች መሆናቸውን አንዘንጋ። ስህተት ሲሰሩ ወይም ደግሞ ሊሳሳቱም እንደሚችሉ ማወቅ ይኖርብናል። ጌታ ኢየሱስ በምድር ላይ በነበረበት ጊዜ የሚቃወሙትን የሚሰድቡትን የተራገመበት እንዲጠፉም አልነበረም። ይልቁንም በመስቀል ላይ ተሰቅሎ ደሙ በሚፈስበት ጊዜ እንኳ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነበር የጸለየው። ይሁን እንጂ ክርስቲያኖች ነን የሚሉ ክርስቲያኖችን በብዙ ስቃይ እንደጎዱ እንዳሰቃዩ፣ እንዲሁም ደግሞ በአንጻሩ በእኛም አገር እንኳ ወይም ደግሞ በዓለምም ዙሪያ ቢሆን ብዙ ሰዎች ስለ ክርስቶስ ወንጌል ብለው ዋጋ እንደከፈሉ የሃይማኖት አባቶች የተባሉ በመከራ እንዳሳለፏቸው በመስዋዕትነት ሕይወታቸውን እንዳሳለፉ ብዙ ልናነብ ብዙንም ልንሰማ እንችላለን። በተለይም በሀገራችን የሆነውን ሁላችሁ የምታውቁ ይመስለኛል። በነ ደቂቀ እስጢፋኖስ ላይ አባቶቻችን ምን ያህል የሞትና የመከራ ስቃይ እንዳደረሱባቸው በታሪካቸው ተጽፎ እናነባለን። ሌሎች አባቶች ደግሞ በክርስቶስ የሚያምኑት እኛ በምናምነው ካላመናችሁ በማለት በብዙ ስቃይ ቋንጃቸውን ሳይቀር በመቁረጥ በመደብደብ በሳት በማቃጠል በተለያየ መንገድ ህይወታቸውን እንዲያልፍ አድርገዋል። ስለዚህ አባቶች የሚባሉ ሰዎች መሆናቸውን እንዳንዘነጋ፣ ስህተት ሊያደርጉ እንደሚችሉ እንዳንዘነጋ፣ አባቶቻችን የተውልን መልክ የመኖሩን ያህል መጥፎ ባህል መኖሩንም እንዳንዘነጋ ያስፈልገናል። ስለዚህ መልካሙ ባህላችን ከእግዚአብሔር ቃል ጋር የሚስማማውን አጥብቀን ልንይዝ፣ ክፉውን ባህላችንን ግን ልናስወግድ ይገባናል። ስለዚህ ጌታ ኢየሱስ ክርስቶስ ጸሐፍት ፈሪሳውያን ዙሪያውን ባየ ጊዜ ትእዛዝ የራሳችሁን ስርዓትና ልማድ ለመጠበቅ ስትሉ የእግዚአብሔርን ትእዛዝ ትስታላችሁ ያላቸው በዚህ ምክንያት ነበረ። ወገኖቼ ዛሬም ቢሆን እንግዲህ ቀድሞ ከለመድ ነውና ከኖርንበት ህይወት መውጣት ብዙ ትግል ይጠይቃል። አንዴ በክርስቶስ ነጻ ከወጣን በኋላ የድሮውን ትዛየ መልኩ ብቅ ሊል ይችላል። አንዳንድ ጊዜ ቁጭ ብለን ራሳችንን ስንመለከት እንዴት በዚህ ሁኔታ ውስጥ አለፍኩ፣ እንዴት እንደዛ ኖርኩ ብለን የበደለኝነት ስሜት እንኳን የሚሰማን ጊዜ ሊኖር ይችላል። እንዳውም ከዚህ ባሻገር ቀድሞ የምንኖርበትንና የምንለማመደውን ነገር አንለማመድም ስንል ቀድሞ ከሚያውቁን ሰዎች ደግሞ የሚደርስብንም ነቀፌታ ቀላል ላይሆን ይችላል። ለዚህ ነው ጳውሎስ በጌታ ነጻ ከወጣችሁ በኋላ እንዴት መመላለስ እንደሚገባን ሲጽፍ በገላትያ 5:1 ላይ ምን ይላል? ክርስቶስ ነጻ ያወጣን በነጻነት እንድንኖር ነው ይላል። ይህንን እንዳው ልብ ብለን እናስተውለው። ነጻ የወጣ ነው በነጻ ወይም ነጻነትን እንዳገኙ ሰዎች በነጻነት ልንመላለስ ነው። ክርስቶስ ነጻ ያወጣን በነጻነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ በባርነት ቀንበር አትጠመዱ ይላል። የቆላሲያስ ክርስቲያኖች መዳን በክርስቶስ ብቻ ብለው ከጌታ ጋር ሲመላለሱ የለም መዳናችሁ ሙሉ የሚሆነው ሰንበትን ስትጠብቁ፣ በዓላትን ስታከብሩ፣ መላእክትን ስታመልኩ፣ ትሑታን መስላችሁ ስትጓዙ ነው እያሉ ግራ የሚያጋቧቸው ሰዎች ተነስተው ነበር። ምዕራፍ 2 ቁጥር 16 ላይ እንግዲህ በመትበሉት ሆነ በመጠጡት ወይ ባልን ወይ ጋን ሰንበትን በማክበር ነገር ማንንም አይፈረድባችሁ ያለው። እንዲያውም የብሉይ ኪዳንን ሥርዓቶች በተመለከተ እነኛ ሥርዓቶች ሊመጡ ላሉ ነገሮች ጥላ ናቸውና ይላል። ይህ ምን ማለት ነው? ለክርስቶስ መምጣት እንደ ምሳሌ የሚያገለግሉ ነበሩ ማለት ነው። በዕብራውያን 11 ላይ ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው ይላል። በዛው ምዕራፍ ቁጥር 4 ላይ ወረድ ብላችሁ ስታነቡ ምክንያቱን ሲገልጽ ምክንያቱም የኮርማዎችና የፍየሎች ደም ኃጢያትን ማስወገድ አልቻሉምና ክርስቶስ ወደ ዓለም የመጣው ራሱን በእኛ ምትክ ሊሰጥ ነው። ስለዚህ እሱ በእኛ ላይ የነበረውን የዕዳ ጽፈት ክቡር ደሙን በማፍሰስ ደምስሶታል። ስለዚህ በዛ እሱ ባስገኘልን ደህንነት ላይ እኔና እናንተ ታግለን የምናመጣው ወይም ደግሞ የምናገኘው ምንም ነገር የለም፣ የምንጨምረው ምንም ነገር የለም። እንግዲህ ጳውሎስ ሥርዓትና የመስዋዕቱ አቀራረብ የበዓላት አከባበር ሊመጣ ላለው ጥላ ነው ሲል ክርስቶስ ሲመጣ ሊሆን ያለውን የሚያሳይ ስለሆነ ክርስቶስ ከመጣ በኋላ የቀድሞ ሥርዓትን መከታተል ማለት ለዓለም ሁሉ ለአንዴና ለመጨረሻ በደሙ ዋጋ ከፍሎ የዋጀንን በመጠባበቅ ፈንታ ወደ ብሉይ ኪዳን ሥርዓት መመለስ ነው ይላል። ቅዱሳን ከኔ ጋር ናችሁ? እስቲ ሁለት ሁለት ምልክት አድርጉልኝ መሀል ላይ ጠፍቼ እንደው። እሺ፣ ጌታ ይባርካችሁ። እየሰማችሁኝ ነው? የሙሴ ሕግና የመስዋዕት ሥርዓት ሊመጣ ላለው ለክርስቶስ እንደ ጥላ የሚያገለግሉ ነበሩ። እውነቱ ይህ ሆኖ ሳለ መሲሁ ከመጣ በኋላ በጥላ ውስጥ መኖር እንዴት የሚያሳዝን ነው! ክርስቶስ የሕጉ ፍጻሜ ሆኖ ሳለ ወደ ሕግና ወደ መስዋዕት ሥርዓት መሄድ አይገባም። አንዴ በክብር ደሙ የኃጢአታችሁን ዋጋ ከከፈለላችሁ በኋላ እንደገና እናንተ የምትከፍሉት የለም፣ ደግሞም በዛ ላይ የምትጨምሩት አንዳች ነገር የለም ነው የሚለው። ሰውን የሚያድን ክርስቶስ የሰራው ስራ ብቻ ነው። ስለዚህ ማንኛችንም ብንሆን ክርስቶስ ከፍተኛውን ዋጋ ከፍሎ ካዳነን በኋላ ለደህንነታችን ያንን ክርስቶስ የሰራውን ከመመላለስ ሌላ የምንጨምረው ነገር የለም። አሜን ኤንድ አሜን። ይሄ ነው ትልቁ ቁም ነገር ልንይዘው የሚገባው። ሰው በአጉል ትሕትና በመላእክት አምልኮ አይድንም። እግዚአብሔር ሰው አይደለም። ሰው ለሰው ያልሆነውን ሆኖ ሊቀርብ ይችላል። ለእግዚአብሔር ግን እንዲህ አይደለም። አጉል ትሕትና የትዕቢት ውጤት ነው። ማለቴ ያልሆነውን ለመሆን ስንሞክር ማለት ነው እንጂ ትሕትና አያስፈልግም ማለት አይደለም። እንዳውም የተለወጠ ሰው፣ ዳግም የተወለደ ሰው አንዱ መለያው ያ የክርስቶስ መንፈስ በውስጡ ስለሚሆን በትሕትና መመላለስ ነው ወገኖች፣ እንጂ ራሳችን የምናደርገው ነገር የለም። በእውነት በክርስቶስ ኢየሱስ አምኖ ኃጢአቱን በመናዘዝ ጌታን የተቀበለ ሰው የእግዚአብሔር መንፈስ ከእርሱ ጋር ስለሚሆን ትሕትናውን ለማሳየት የሚጥርበት የሚሞክርበት ምንም ምክንያት የለውም። በእውነት ሕይወቱ የተለወጠ ሰው፣ ዳግም የተወለደ ሰው ትሑት ነው። ክርስቶስን የሚመስል ሰው ማለት ነው። ስለ ክርስትናውም ሆነ ስለ መልካምነቱ፣ ስለ በጎ ተግባሩ ምንም አስልገው ነኝ ብሎ የሚያሳየውም ነገር የለም። ናቹራል የሆነ ነገር ፍሎ ያደርጋል ከውስጡ። ራሳችንን ትሁት ለማድረግ ከሆነውም በላይ ከሆነውም በታች ሆነን መቅረብ የለብንም። እግዚአብሔር የሰጠን ነገር ካለ ሰው ትሁት እንዲለን እኔ አሮጌ ቆርቆሮ ነኝ እኔ ባዶ ነኝ እኔ ከንቱ ነኝ እኔ እንና ያንን ነኝ ብለን ትሁት መሆናችንን ለማስረዳት ወይ ማረጋግረብ የምንሞክርበት ነገር የለም። አጉል ትህትና የሚለው ይህንን ነው። አንዳንድ ጊዜ ንስሐ እንኳን ስንገባ በንስሐችን ውስጥ ትህትናችንን ለመግለጽ ልንሞክር እንችላለን። በተሳሳተ መልክ የምናገረውን ነገር እንዳትወስዱት፣ ንስሐ መግባት አያስፈልግም እያልኩ አይደለም። ንስሐ መግባት ቢያስፈልገን ጉዳዩን በእኛና በአምላካችን መካከል ስላለ በአምላካችን ፊት ቀርበን ጌታ ሆይ ይኸው መጥቻለሁ፣ አንተ ታውቀኛለህ፣ በዚህና በዚህ ጉዳይ ላይ ድካም አለኝ ብለን ለአምላካችን የምንነግረው እንጂ ለሰው ምን አይደለም። የበደልነው ሰውን ከሆነ በእርግጥ ወደዛ ወንድም ወይም ወደዛች እህት ሄደን እህቴ ሆይ በዚህ ነገር ላይ በድዬሻለሁ፣ አይ አም ሶሪ፣ አዝናለሁኝ፣ ልክ አልነበርኩም፣ አይደለሁም፣ ምንም ምክንያት ያን ለመሸፈን ምንም ነገር ሳልፈጥር ማለት ነው። እውነተኛ የሆነ ፈውስ የሚመጣው ያን ጊዜ ነው። ከልብ የሆነ በትህትና በእግዚአብሔር ፊት ራሳችንን አዋርደን ወደ ወንድማችን ወደ እህታችን ስንሄድ የእግዚአብሔር መንፈስ ለእህታችንና ለወንድማችንም ስለሚመሰክር እውነተኛ እርቅና ሰላም በመካከላችን ይፈጠራል። በሰው ፊት እንዲታወቅልን የምናገርበው ነገር ሁሉ በትህትና ስም ወይም በንስሐ ስም የምናደርገው ሀጥ ለታይታ የምናደርገው ሁሉ ራስን ማታለል ነው። ወገኖቼ፣ ማንም ሰው በሰው ስርዓትና አመለካከት ሳይሆን ክርስቶስ በሰራው ስራ መዳኑን አምኖ ከዘላለም ሞት ወደ ዘላለም ህይወት ተሻግሯል። አሜን። እያንዳንዳችን በክርስቶስ በኩል በተፈጸመው ስራ ላይ ለመጨመር መሞከር የአካሉ ራስ ከሆነው ከክርስቶስ ከአካሉም መለየት ማለት ነው። በኤፌሶን 4:14-16 ላይ በትምህርት ነፋስና በሰዎች ተንኮል መወሰድ የለብንም፣ ይልቁንም እውነትን በፍቅር ራስ ወደሚሆነው ወደ እርሱ እናድጋለን፣ እርሱም ክርስቶስ ነው ይላል። እንዴት ደስ የሚል ቃል ነው! በትምህርት ነፋስ በሰዎች ተንኮል መወሰድ የለም፣ ይልቁንም እውነትን በፍቅር እየተናገርን ራስ ወደሚሆነው ወደ እርሱ እናድጋለን፣ እርሱም ክርስቶስ ነው ይላል። ወገኖቼ፣ ከክርስቶስ ጋር እጅ ለእጅ ተያይዘን መጓዝ ካልጀመርን ክፉውን ከበጎ መለየት አንችልም። ይህች ዓለም እንደሆነች በክፉ ቁጥጥር ስር እንዳለች ከምን ጊዜውም በላይ የምናይበት ጊዜ ቢኖር ዛሬ ያለንበት ጊዜ ነው። ይሄ እውነት እንደሆነ ማስ ሚዲያውን ተመልከቱ። እግዚአብሔርን ከዙፋኑ ለማውረድ፣ እግዚአብሔርን ለማስካድ፣ የሰውን ልብ ለማሸፈት የአመፅ ልጅ ከምን ጊዜውም በላይ የተለቀቀበት ዘመን ቢኖር ዛሬ ነው። በጣም የሚያሳዝነው ይህ ደግሞ በውጪ ብቻ ሳይሆን በእግዚአብሔር ቤት እንኳ ሰዎች ልባቸውን ለአመፅ የሰጡበት ዘመን ቢኖር ዛሬ ፈሪሃ እግዚአብሔር የጠፋበት ትህትና የጠፋበት አንዱ ለሌላው ማሰብ የጠፋበት ዘመን ስለዚህ እያንዳንዳችን ይህንን ተመልክተን የሌላውን ሰው ህይወት ሳይሆን የራሳችንን ህይወት አይተን እግዚአብሔር እንደሚፈልገው እንደ እግዚአብሔር ሀሳብ እየተመላለስኩ ነኝ ወይ ብለን ራሳችንን ልንጠይቅ ይገባናል። እግዚአብሔር እያንዳንዳችንን እንደ ዳኑና የዘላለም ህይወት እንዳገኙ ሰዎች እንድንመላለስ ይፈልጋል። ክርስቲያኖች በክርስትና ህይወት እንጂ ልትመላለሱ አይገባም። ስርዓት አያስፈልግም እያልኩ አይደለም። ብዙ ጊዜ የሚገጥም ስርዓት ስለመጠበቅ ፕሮግራሞችን ስለማከናወን እንጂ ወይ ደግሞ በፕሮግራም ላይ ስለመገኘት እንጂ የእግዚአብሔር መንፈስ እንዲሰለጥን የእግዚአብሔርን ፈቃድ እንዳደርግ ራሴን የማልሰጥ ከሆነ ከስም ያለፈ ክርስትናን እየኖርኩ አይደለም። ጳውሎስ በቆላሲያስ ምዕራፍ 2 ከቁጥር 20 እስከ 23 የሐሰተኛ አስተማሪዎችን እንዴት መቋቋም እንደሚችሉ ለማሳሰብ ለቆላሲያስ ሰዎች ሲመክር እናንተ እኮ ከዓለም ስርዓት ወጣችሁ ለክርስቶስ ስርዓት ለመኖር የተጠራችሁ ናችሁ ይላቸዋል። ይህንን ለማስረገጥ ቁጥር 20 ላይ ከክርስቶስ ጋር ሞታችኋል፣ ስለዚህ እንደ ዓለማዊ ሰው ለዚህ ዓለም ሕግ ለምን ትገዛላችሁ ይላቸዋል። አትያዝ፣ አትንካ፣ አትቅመስ በሚሉ ስርዓቶች ለምን ትያዛላችሁ ይላቸዋል። ወገኖቼ የክርስትናችን ዋናው መሰረታዊ ጉዳይ ክርስቶስን ካገኘን በኋላ ክርስቶስን እንዳገኙ ሰዎች በለውጥ መምጣቱ ነው። የቆላሲያስ ምዕመናን በክርስቶስ አምነው ከዳኑ በኋላ እንኳ ብዙዎች ጥንት ለማመዱ ከነበሩት ደንብና ስርዓት መላቀቅ ችግራቸው ነበረ። ዛሬ እኔና እናንተ ምናልባት እንደ ቆላሲያስ ምዕመናን የሚያስጨንቀን ደንብና ስርዓት ላይኖር ይችላል። ነገር ግን በተዘዋዋሪ መንገድ እያንዳንዳችን የተገዛንለትን ነገር ኢየሱስ ክርስቶስ በሕይወታችን አንድ ቁጥር እንዳይሆን፣ እርሱ ጌታ እንዳይሆን፣ ፈቃዱን በማድረግ በውስጣችን የእግዚአብሔር መንፈስ እንዳይሰለጥን የተገዛንለት ነገር አለን። እነዛ ሰዎች በክርስቶስ ያሉ ከቀድሞ ልማዳቸው አልተለዩም ነበር። ዛሬ እኔና እናንተ ምናልባት ለቀድሞ አዳማዊ ባህሪያችን እየተገዛን በዚያም እየተመላለስን እሁድ ቤተ ክርስቲያን ስለሄድንና ክርስቲያናዊ ስርዓቶችን ስላደረግን ክርስቲያን ነን ማለት አንችልም። ይህን የምናገራችሁ እናንተን ለመድረስ ማንንም ለመድፈር ማንንም ሰው ደግሞ ለማሳዘን ብዬ አይደለም። የእግዚአብሔርን ቃል ወደ እግዚአብሔር ቤት ሄደን የምንሰማው በግላችን የምናጠናው ዋናው ምክንያት ቃሉ የሚለንን ለማወቅን ብቻ ሳይሆን በቃሉ ለመኖር ነው። ወገኖቼ ክርስቲያን ከሆነ በኋላ ከዚህ ዓለም አሰራርና ስርዓት መላቀቅ አለብን። በሮሜ 6 ከቁጥር 12 እስከ 14 ሁሉን ሀሳብ አናነበውም። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችሁን የአመፅ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ይላል። ዛሬ እኮ የብዙ ሰው ችግር ክርስቶስን አምኖ ከዳነ በኋላ ክርስቶስ ለሞተለት ኃጢአት እንደገና መገዛቱ ነው። ወይ ደግሞ ያም ባይሆን ኃጢአትና ጽድቅን አስማምቶ ለመጓዝ። በተለይም በክርስትናው ባህል የተለመደ አባባል አለ፣ ምን አለበት እግዚአብሔር እንደሆነ ድካሜን ያውቃል ልንል እንችል ይሆናል። አዎ እግዚአብሔር ድካምን ያውቃል። ነገር ግን እግዚአብሔር ከድካም የሚያወጣ እግዚአብሔር ነው። እግዚአብሔር ድካምን ያውቃል እያልን በድካም እንድንመላለስ ሳይሆን ድካማችንን ሊያስወግድልን በሚችለው ጌታ ታምነን በእኛ ጉልበትና በእኛ ስራ ሳይሆን እግዚአብሔር በሰራው ስራ ጸንተን በመቆም በኃጢአት ላይ እየጨከን ዋጋም ቢያስከፍለን ዋጋ እየከፈልን ልንመላለስ ለእርሱ ልን በደንብ እየተገዛን የሥጋችንንም ፈቃድ እያደረግን መንፈሳዊ ካባ ደርበን ጌታ ይመስገን በማለት ብቻ ክርስቲያን መሆን አይቻልም። ባለፉት ዘመናት በብሉይም ሆነ በአዲስ ኪዳን የእግዚአብሔር ሐሳብ የእግዚአብሔር አሰራር እንደነበረ ዛሬም አልተለወጠም። ምንም እንኳን በብዙ አቅጣጫ ሰው ደስ የሚያሰኘውን ነገር የሚመኘውን ነገር እንዲነገረው ቢፈልግም የእግዚአብሔር እውነት ሊሻር ሊለው ይችልም። ክርስቲያን ማለት ክርስቶስን መምሰል ነው፣ ለውጥ ማምጣት ነው። በአንደኛ ቆሮንቶስ 11:1 ላይ ጳውሎስ ምን ይላል? እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ጳውሎስም እኮ እንደኛው ሰው ነው፣ የራሱ ድካም አለው። ሮሜ ምዕራፍ 7ን ስታነቡ የራሱ ጩኸት የራሱን ጭንቀት ሲናገር ታገኙታላችሁ። ነገር ግን ወደ ሮሜ ምዕራፍ 8 ላይ ሲመጣ ግን ያ የክርስቶስ መንፈስ ነጻ እንደሚያወጣው ደግሞ ይናገራል። ስለዚህ ወገኖቼ የሰውን ባህልና ደንብ የሚለው ምግብንና የበዓላትን አከባበር የሚያካትት ነው። እነዚህ ነገሮች ጳውሎስ ምንድን ነው የሚለው? ጊዜያዊ እንጂ ዘለቄታ ያላቸው አይደሉም፣ ለዘላለም ጸንቶ የሚኖር የእግዚአብሔር ቃል ብቻ ነው ይላል። አይሁዶች ከጌታ ኢየሱስ ጋር ትልቅ ግብ ግብ የጀመሩት ባህላቸውን ለማስከበር በመነሳት ነው። በክርስቶስ ነጻ መውጣት ሲቻል ዛሬም በስራ ለመጽደቅ ያሉ የሃይማኖት ክፍሎች አሉ። ራሳቸውን በማጎሳቆልና ከሰውም በመለየት ብዙ ይተጋሉ። ወገኖቼ ሰው በራሱ ስራና በራሱ ድካም ኃጢአተኛ ባህሪውን ማሸነፍ አይችልም። ክርስቶስ ብቻ ለሰው ሁሉ በቂ የሆነ መስዋዕት ከፍሏል። ለጽድቅ የሚያበቃንን ስራ ሰርቶልናል። አሜን። በሁለተኛ ቆሮንቶስ 5:17 ላይ ደስ የሚል መልእክት አለ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ይላል። ይህ ጥቅስ በመጽሐፍ ቅዱስ በተለይም በአዲስ ኪዳን ከፍተኛ ጥቅስ ነው። በየትኛውም የሃይማኖት ክፍል አንድ ሰው አዲስ ፍጥረት መሆን ይችላል የሚል ትምህርት የለም። ሃይማኖቶች ሁሉ ወደፊት ይህንና ያንን ትሆናለህ ሊሉ ይችላሉ። አንድ ክርስቶስ ሲያምን ማለትም ክርስቶስ በእርሱ ምትክ የኃጢአቱን ዕዳ ለመክፈል እንደሞተለት አምኖ ሲቀበል በእርግጥ አዲስ ፍጥረት ይሆናል። ዛሬ ይህን ጥያቄ ራሳችንን እያንዳንዳችን እንድንጠይቅ ወይ በዚህ ጥያቄ ራሳችንን ቻሌንጅ እንድናደርግ እወዳለሁ። አሁን የምትሰሙኝ በእርግጥ አዲስ ፍጥረት ሆናችኋል ወይ? ለራሳችሁ መልሱ። ይህ አዲስ ፍጥረትነት የአካል ለውጥ ሳይሆን የአስተሳሰብ፣ የአመለካከት፣ የህይወት ለውጥ ማግኘት ማለት ነው። አሮጌው አዳማዊ ሲሞት አዲስ ፍጥረታችን ይወለዳል። ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የሚባል ታላቅ መምህር ጨለማን ተገን አድርጎ ወደ ጌታ ኢየሱስ ክርስቶስ ትልቅ ጥያቄ ይዞ መጥቷል። መምህር ሆይ እንደናደርጋቸውን ነገሮች እግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የማይችል እንደሌለ እናውቃለን አለው። ጌታ ኢየሱስ ለኒቆዲሞስ የሚያመሰግነው። ለኒቆዲሞስ ግን መሰረታዊ የሆነ ነገር ሲነግረው እና ያለን እዛ ቦታ ላይ በተለይ ቁጥር 3 ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አያይም ነው ያለው። ምን ማለት ነው? በስጋ አመለካከትና አስተሳሰብ በዚህ ምድራዊ እውቀት ሰው ወደ እግዚአብሔር መንግስት መምጣት አይችልም። ስለዚህ በእኛ ምትክ ክርስቶስ በሞተበት ጊዜ የእኛም ስጋ አብሮ ሞቷል። ያን አምነት ስንቀበል ነው እኛ አዲስ ልደት የምናገኘው። እኔና እናንተ ከክርስቶስ ጋር በመሞታችን እርሱ ከሞት እንደተነሳ እኛም በአዲስ ህይወት ተነስተናል። በሮሜ 6:6 ላይ ይህንን ሀሳብ ጥሩ አድርጎ ይገልጸዋል። ከሞቱ ጋራ ከትንሳኤው ጋራ እንተባበራለን ይላል። አሮጌው ስጋችን የሞተው ጌታን ካመንን በኋላ ኃጢአት በእኛ ላይ ኃይል እንዳይኖረው አድርጓል። ለመሆኑ በክርስቶስ መሆን ማለት ምን ማለት ነው? በክርስቶስ መሆን ማለት በእርሱ ማመን፣ እርሱን መታዘዝ ማለት ነው። ብዙዎቻችን በእርሱ ማመን ብቻ የምትለዋን ቃል ይዘን እንሄዳለን። በእርሱ ማመናችን ኦፍኮርስ የመጀመሪያ ነገር ነው፣ መሰረት ነው። ግን መታዘዝ ከሌለበት ደግሞ ከንቱ ይሆናል። በእርሱ መሆን፣ እርሱን መታዘዝ፣ እርሱን መውደድ ከቃል ባለፈ ህይወት በኑሯችን ጌታን አንድ ቁጥር ማድረግ ይሄ ነው። እርሱን ማመን፣ እርሱን በግል ማወቅ። ክርስትና እንዲሁ ዝም ብሎ አንድ የሃይማኖት ክፍል አይደለም። ክርስትና ህይወት ነው። ክርስትናችን በህይወታችን ላይ ለውጥ አምጥቷል። ብዙዎቻችን በድቅድቅ ጨለማ እንመላለስ የነበር ነው ወደ ዘላለም ህይወት ያመጣን ክርስቶስን አዳኛችን አርገን ስለ ተቀበልን ነው። እርሱን የህይወታችን ጌታ ስላደረግን ነው። ከእርሱ ጋር ስለ በዮሐንስ 15:4-6 ጌታ ኢየሱስ ክርስቶስ ቅርንጫፍ በወይኑ ግንድ ተጣብቆ ፍሬ እንደሚያፈራ ይናገራል። እኔና እናንተም ከክርስቶስ ጋር ስንያያዝ ህይወት የሚሰጠው የክርስቶስ መንፈስ በህይወታችን ገብቶ ለሱ ክብር እንድንቆም ለሱ ፍሬ እንድናፈራ ያደርገናል። ለእርሱ መኖር እንድንችል ያደርገናል። በመንፈስ ለመኖር ፍሬም ለማፍራት የሚያስፈልገንን መንፈሳዊ ምግብ እናገኛለን። ወገኖች እየሰማችሁኝ ነው? እስቲ በቁጥር 2 ሰላም በሉኝ። በጣም ጥሩ አብረነን ማለት ነው። ወገኖቼ በክርስቶስ የምንኖር ከሆነ እርሱም በመንፈሱ በእኛ ውስጥ ይኖራል። ያን ጊዜ ህይወታችን ትክክለኛውን መስመር ይዛል፣ ትክክለኛውን መመሪያ ያገኛል። ያን ጊዜ በትምህርት ነፋስ ወዲያና ወዲህ አንፍገመገምም። ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራቸዋል ይላል። እንግዲህ በክርስቶስ አዲስ ፍጥረት ከሆነን አሮጌው ባህላችንንና ልማዳችንን አሮጌው አኗኗራችንን አስወግደናል ማለት ነው። ይገርማችኋል፣ አንዳንድ ጊዜ አንዳንድ ሰው ክርስቲያን ሆነ ለምን ትቆጣለህ? ለምን ይህንን ያን ታደርጋለህ? ለምን ትሳደባለህ? ሲባል ምን ላድርግ አመሌ ነው ይላል። ወገኔ በክርስቶስ ከሆንክ አመሌ የሚባል ነገር የለም። አዲስ ፍጥረት ነህ፣ አዲስ ፍጥረት ሆነሃል ወይም አልሆንክም። በቃ ሌላ ነገር መሆን አይቻልም። አመል የስጋዊነት ባህሪ ነውና በጌታ ፊት ወድቀሽ ጌታ ይህና ይህ ነገር በሕይወቴ ውስጥ ሰልጥኖብኛል፣ ይህን እንድታስወግድልኝ እፈልጋለሁ፣ እርዳኝ እንበል። በሁለት ሀሳብ መጓዝ አንችልም። ክርስቲያን ከሆን ክርስቲያን ነን፣ ዓለማዊ ከሆን ዓለማዊ ነን። በቃ ሌላ ነገር መሆን አንችልም። በማቴዎስ ወንጌል ምዕራፍ 12 ላይ ጌታ ኢየሱስ ክርስቶስ ዛፍ ከፍሬዋ ትታወቃለች ይላል። ያን ክፍል ጥቂት ሀሳብ ከዛ ውስጥ አውጥተን እንመልከት። ማቴዎስ 12 ላይ እንዲህ ይላል፣ ቁጥር 33 ጀምሮ ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ፣ ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ። እናንተ የፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። መልካም ሰው ከልቡ መልካም መዝገብ መልካም ነገር ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገር ያወጣል። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ክፉ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህ፣ ከቃልክም የተነሳ ትኮነናለህ ይላል። ወገኖቼ ይሄ ብዙ ልንናገርበት የምንችለው ትልቅ ሀሳብ ነው። በሕይወታችን ውስጥ ያለውን ነገር እያንዳንዳችን እናውቃለን። ኑሯችን፣ አነጋገራችን፣ ሀሳባችን በውስጣችን እንዳለው ነው የሚሆነው። የአዲስ ፍጥረትን ቋንቋ ብቻ እየተናገርን በአሮጌው ኑሮ መኖር አንችልም። ስለዚህ በዚህ ሰዓት ራሳችንን እንጠይቅ። በክርስቶስ በእውነት አምኛለሁ፣ በሕይወቴ አንድ ቁጥር ጌታዬ እርሱ ነው፣ አዲስ ፍጥረት ሆኛለሁ የምንል ከሆነ በእርግጥ ነን ወይ? ከአሮጌው አዳማዊ ባህሪ በውስጥ የሰለጠነ ነገር ምንድን ነው ብለን ራሳችንን እንጠይቅ። ታውቃላችሁ እግዚአብሔር ከፈጠረው ፍጥረት ሁሉ ራሱን መደበቅ የሚችል ሰው ብቻ ነው። ሌላው ፍጡር ራሱን ሆኖ ነው የሚኖረው። ሰው ግን ያልሆነውን ኖሮ ሆኖ መኖር የሚችል ፍጥረት ነው። ስለዚህ እግዚአብሔር እንደሚያይ እግዚአብሔር እንደሚያውቅ ችንም በዚህ ሰዓት ልና ይገባናል። የእግዚአብሔር መንፈስ የሚናገረንን እየሰማን ልማድ እንደሆነብን ዝም ብለን አንሂድ፣ እርምጃ እንውሰድ። ዛሬ እኔና እናንተ አድርግና ታድርግ በሚለው ነገር የምንያዝ ሳንሆን ራሳችንን ከክርስቶስ ጋር እንደ ሞትን ሰዎች ወንጌል ነኝ። ቆላሲያስ 2:21 ላይ ከክርስቶስ ጋር ከሞታችሁ በዚህ ዓለም ላለው ስርዓት ለምን ትገዛላችሁ ይላል። እናንተ ቀድሞ ባሪያ አድርጎ ይገዛችሁ ከነበረው ከሰይጣን ነፃ ወጣችኋል። ኤፌሶን 2:1-3 ለስጋችን ምኞት በፊት እንኖር ነበርና እንደ ሌሎች በፍጥረታችን የቁጣ ልጆች ነበር። ከዓለምና ከሰይጣን መንግስት ነፃ ከወጣን በኋላ ለምንድን ነው ራሳችንን የሰይጣን ባሪያ የምናደርገው? ከህግ ነፃ ወጣችኋል፣ ከዚህ ዓለም ተለይታችኋል፣ ለምን እንደዚህ ላሉ ትእዛዞች ትገዛላችሁ ይላችኋል። እርግጥ ነው ሁላችንም እግዚአብሔርን ሳናቅ በብዙ ሁኔታ ውስጥ አልፈናል። ምናልባት ጣዖት አላመልክን ይሆናል፣ ወይ ደግሞ ጣዖትም ስናመልክ ኖረን ይሆናል። ይሁን እንጂ ጌታን ካወቀን በኋላ በስሙ ከተጠራን በኋላ በዚህ ምድር ላይ የመኖራችን ትርጉም በህይወታችን ለውጥ አምጥተን በሌሎችም ህይወት ለውጥ እንድናመጣ ነው። ሌላ ነገር የለንም። ስለዚህ ይህንን ሁልጊዜ ልናስተውለው ይገባናል። በገላትያ ምዕራፍ 4 ላይ አሁን የተናገርኩትን ሀሳብ የሚያጠቃልል ሀሳብ አለ። መጽሐፍ ቅዱሳችሁን የያዛችሁ ገላትያ 4 ወይም ኖት የምትወስዱ ጻፉት፣ በኋላ ታነቡታላችሁ። እንዲህ ይላል ከቁጥር 8 ጀምሮ በጌታ ስም አነበዋለሁኝ። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን ጥቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን? ቀንንና ወሩን ዘመንንም አመታትንም በጥንቃቄ ትጠብቃላችሁ። ምናልባት በከንቱ ለእናንተ ደክሜያለሁ ብዬ እፈራለሁ ይላል ጳውሎስ። በእነኚህ ሰዎች ህይወት ውስጥ ራሱን ኢንቨስት አድርጎ ነበር ጳውሎስ። እና ሲመለከታቸው እንዲሁ ቆም ብሎ ሲያያቸው ያስተማራቸው፣ የመከራቸው፣ የደከመበት ነገር ሁሉ እንዳሰበው ሆኖ አላገኘውም። ከሞተ ስራ ከጣዖት አምልኮ በዚህ ስፍራ ላይ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ነበር ይላችሁ። አሁን ግን የእግዚአብሔርን ማንነት ካወቃችሁ፣ ደህንነት በማን እንዳለ ካወቃችሁ በኋላ እንዴት እንደገና ቀድሞ ትኖሩበት ወደ ነበረ ህይወት ትመለሳላችሁ ነው የሚላቸው ባጭሩ። ወገኖቼ የቆላሲያስ ምዕመናንም ይኸው አይነት ችግር ያጋጥማቸው ደህንነት ያለው በክርስቶስ እንደሆነ የሚያያጅሩ ምንድን ነው? በጌታ ከዳን በኋላ የዘላለምን ህይወት ካገኘን በኋላ ድሮ ለማመደው ነገር ወይም ደግሞ የአዳማዊ ባህሪያችን ተቆርጦ ተጥሏል ወይ? ወይስ አንድ እግራችን አዳማዊ ባህሪ ውስጥ ሌላው ደግሞ መንፈሳዊ ባህሪ ውስጥ ገብቶ ነው ያለው የሚለውን ነገር እንድናስተውል ነው። መቼም ለቆላሲያስ የተጻፈው መልእክት ዛሬ እኔና እናንተ ስናጠና በዛ ጊዜ የነበረው ችግር ዛሬም መልኩ ለወጥ ይበል እንጂ በእኛ መካከል አለ። በዛ ዘመን የሐሰት አስተማሪዎች ነበሩ፣ ዛሬም አሉ። ከተረዳነው እውነት ሊነቅሉን፣ እውነት የሚባለው እናንተ ያዛችሁት ብቻ ሳይሆን ይሄ ነው ብለው የሚሉን ሰዎች አሉ። ጽድቅ ከሆነው ነገር፣ መልካም ከሆነው ነገር ሊያወጡን የሚታገሉን ብዙ ነገሮች አሉ። እኔና እናንተ በክርስቶስ አዲስ ፍጥረት ሆነናል። ምናልባት ሰዎች እንደመሆናችን በአዳማዊ ባህሪያችን ምክንያት የተሸነፍንለት ነገር ካለ ያንን እንድንመለከት ነው። ሰው የሚገዛው ለጣዖት ብቻ ሳይሆን ለማን ነገር ሰው ሊገዛ ይችላል? እንዳውም በሁለተኛ ጴጥሮስ ላይ እንዲህ የሚል ቃል አለ። ያን ጥቅስ ላንብብላችሁ። ምዕራፍ 3 ላይ እንዲህ ይላል፣ ሰው ለተሸነፈለት ለእርሱ ተገዝቶ ባሪያ ነውና ይላል። ምንድን ነው ዛሬ የተሸነፈለት ነገር? የእግዚአብሔር ነገር በውስጣችን እንዳይሰለጥን የያዘን ነገር ምንድን ነው? የእግዚአብሔር መንፈስ በውስጣችን የሚቆዝብ የሚያዝግበት ነገር ምንድን ነው? ቅድም እንዳልኳችሁ መጽሐፍ ቅዱስ የማጥናታችን ዋናው ቁም ነገር የእግዚአብሔርን ፈቃድ ለማድረግ እግዚአብሔርን ለመታዘዝ በሕይወታችንም ላይ ደግሞ ለውጥ ለማምጣት ነው። ቃሉ ሰው ለተሸነፈለት ለእርሱ ተገዝቶ ባሪያ ነው እንደሚል ዛሬ የተሸነፍለት ነገር ምንድን ነው? ባህል ይሆን፣ ስርዓት ይሆን፣ ደንብ ይሆን፣ ማንኛውም ነገር በእግዚአብሔር ቃል ላይ ያልተደገፈ ከሆነ ከእግዚአብሔር መንግስት የሚያዘገይ የሚነጥል ነገር ነው። ደግሞም እዚሁ ምድር ላይ የሚቀር ነገር ነው። መጽሐፍ ቅዱስ ለዘላለም ጸንቶ የሚኖር የእግዚአብሔር ቃል ብቻ እንደሆነ ይናገራል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ምን አለ ለጻፍት ፈሪሳውያን፣ የእግዚአብሔርን ትእዛዝ ትታችሁ የሰውን ህግ ትጠብቃላችሁ ያለው። ወገኖቼ የእግዚአብሔርን ትእዛዝ መጠበቅ፣ የእግዚአብሔርን ፈቃድ ማድረግ መልካም የሆነውን ያህል ዋጋም ያስከፍላል። ለዚህ ነው ሐዋርያትም ነቢያትም ከእኛም በፊት የነበሩ አባቶች ዛሬም በተለያየ ክፍለ ዓለም በዚህም አገርም እንኳ ለክርስቶስ ወንጌል የቆሙ ሰዎች የእግዚአብሔርን ጽድቅ የሚያራምዱ ሰዎች ስፍራ የሌላቸው። ዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከመታችሁ እንደ ሰው ስርዓት አትያዝ አትቅመስ አትንካለ ሚሉ ትዛዝ በዓለም እንደምትኖሩ ስለምን ትገዛላችሁ? እናንተን የሚመራችሁ ሰው አይደለም። በየጊዜው ሰው እየተከታተለ ይናርግ ያናርግ እንዲላችሁ አያስፈልግም። ማድረግ ያለባችሁን ማወቅ ያለባችሁን በውስጣችሁ ያደረ የእግዚአብሔር መንፈስ በየጊዜው ያሳስባችኋል። ወገኖቼ ብዙዎቻችን ችግር አለማወቅ ሳይሆን ለምናቀው አለመታዘዝ ነው። የእግዚአብሔር መንፈስ በውስጥ ለሚያሰማን ድምጽ አሜን እሺ ብለን አለመገዛት ነው። በአዲሱ ትርጉም በዛ ጊዜ የነበረባቸውን ችግር ሲናገር ምን ይላል? እንግዲህ በምትበሉት ሆነ በምትጠጡት ወይ በዓልን ወይ ወር መባቻ ሰንበትን በማክበር ነገር ምን ይፍረድባችሁ? እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። አጉል ትሕትናንና የመላእክትንም አምልኮ የሚወድ ማንም ሰው እንዳያደናቅፋችሁ ተጠንቀቁ። ያለ ሰው ስላየው ራእይ ከመጠን በላይ ራሱን እየካበ በስጋዊ አእምሮ ከንቱ ሀሳብ ተሞልቶ ይታበያል። ይህ ሰው አካል ሁሉ ጅማትና ማሰሪያ እየተጋጠመ ምግብንም እየተቀበለ እግዚአብሔር በሚሰጠው ማደግ በሚያድግበት ራስ ከሆነው ጋር ግንኙነት የለውም። ስለዚህ ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ህጎችን ለህጎች ተገዥዎች ትሆናላችሁ? አትያዝ፣ አትቅመስ፣ አትንካ እንደሚሉት አይነት እነዚህ ሁሉ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለው በተግባር ላይ ሲውሉ ጠፊዎች ናቸው። እነዚህ ነገሮች በራሳቸው ላይ ከሚፈጥሩት የአምልኮ ስሜት ከአጉል ትህትና ሰውነትን ከመጨቆን አንጻር በእርግጥ ጥበብ ያላቸው ይመስላሉ። ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የላቸውም ይላል። ማለት ሰው ጽድቁን ጽድቅ የሚሰራው ወይም ደግሞ ጽድቅን የሚያገኘው ወይም የእግዚአብሔርን ሀሳብ የሚፈጽመው በራሱ ጉልበትና ኃይል አይደለም። እግዚአብሔር በሚያስችለው ኃይል እንጂ። ስለዚህ ደህንነት የሰጣችሁ ጌታ ሊጠብቃችሁ ስለሚችል በራሳችሁ ጥረት የምትጨምሩት ነገር የለም። ወገኖቼ በራሳችን ጥረት ደህንነትን ለማግኘት ብንሞክር የትም አንደርስም። እንዳውም ተስፋ እንቆርጣለን። ወይም እንታበያለን። አንዱ ተስፋ ያስቆርጠናል፣ ሁለተኛ ትዕቢት ውስጥ ነው የሚያስገባን። ራሳችንን በማጎሳቆል የእግዚአብሔርን ጽድቅ ለማድረግ በመታገል እንደዛ ሆነው የማያገኙትን ሁሉ ዝቅ አድርገን በማየት ወይ ደግሞ ያንን በማድረጋችን ከሌሎች የተሻልን አድርገን ራሳችንን ልንመለከት እንችላለን። ጳውሎስ የሚለው ምንድን ማንም ሰው በራሱ ታግሎ ኃጢአተኛ ባህሪውን ማሸነፍ አይችልም። ስጋንም በማጎሳቆል ጽድቅ አይገኝም። ጽድቅ የሚገኘው በክርስቶስ በመታመን ክርስቶስን በመታዘዝ ነው የሚለው። ስለዚህ ዛሬ የዛሬውን ትምህርታችንን በዚሁ ሀሳብ ላይ እናጠቃለዋለን። እያንዳንዳችን በሕይወታችን መልካም ነገር ለማድረግ የሚያስችለንን ጌታ በመታመን ፈቃዱን ለመፈጸም ቃሉን በመታዘዝ በምንኖርበት ጊዜ የእግዚአብሔር መንፈስ የምታደርገው እንቅስቃሴ በተለይ በዛ በቆላሲያስ የነበሩ ሰዎች የመጣባቸው ችግር ይህንና ይህንን ካላደረጋችሁ ሰውነታችሁ ሳቆላችሁ ጡት መስላችሁ ካልተመላለሳችሁ በእንነት አታገኙም ለሚሏቸው ሰዎች የሚሰጣቸው ምላሽ ምንድን ነው? አሁን የምታደርጉት ነገር ስጋዊ ስሜትን ማለትም ኃጢአተኛ ባህሪን በመቆጣጠር ረገድ ዋጋ ቢስ ነው፣ ደህንነትንም አያስገኝላችሁ። በራሳችን ጥረትና መልካም ስራ እንድናለን ብትሉ ታስፏል። ወይ ደግሞ በዛ በራሳችን ይህንና ያንን እናደርጋለን በማለት ትታበያላችሁ። ሁለቱም መንገድ የሚያዋጣ አይደለም። ኃጢአተኛ ባህሪያችንን ማሸነፍና የዘላለምን ህይወት ማግኘት የምንችለው ክርስቶስ በሰራው ስራ ብቻ ነው። እግዚአብሔር የተባረከ ይሁን። የዛሬውን ትምህርታችን በዚህ ላይ ላለው ምዕራፍ ሁለትን ጨርሰናል። ዛሬ ያየናቸው ሀሳቦች አንድ ሀሳብ ነው። እሱን ለማብራራት ብዙ ቦታ ሄጃለሁ። ይሁን እንጂ መሰረታዊ ነገር ስለሆነ ህይወታችንን ከሚጎዱ ነገሮች እንዴት አድርገን መጠበቅ እንዳለብን የምንረዳበትን አንዳንድ ሀሳቦች እንዳገኛችሁ ተስፋ አደርጋለሁ እና ሳምንት እግዚአብሔር ቢፈቅድ ብንኖር ቆላሲያስ ምዕራፍ ሶስትን እንመለከታለን። አሁን ጥናታችንን ከጀመርን ኤግዛክትሊ አንድ ሰዓት ከጥቂት ደቂቃ ሆኗል። እንግዲህ በዚህ ሀሳብ ላይ እያለን እስከ ጊዜው ግን በአንድ መዝሙር ላሰማችሁ። ቅዱሳን እየሰማችሁኝ ነው? ምልክት አድርጉልኝ።
ደግሞ